ስዕል አምስት ከዚህም በኋላ አይን የምትባል አንዲት ከተማ ነበረች። ኢያሱ እንደገና በድጋሚ ያችን ከተማ እንዲሰልሉ ሰዎችን ላከ። እነዛም ሰዎች ወደ ኢያሱ ተመልሰው ኦ የአይን ከተማ በጣም ትንሽ ነች፣ ብዙ ሰራዊት ወደዛ ስፍራ መሄድ አያስፈልገውም፣ መጠነኛ የሆኑ ሰዎችን ላክ አሉት። ኢያሱም የእነዚህን ሰዎች ቃል ሰምቶ መጠነኛ የሆነ ሰራዊት ወደዛ ስፍራ ላከ። ታዲያ ወገኖቼ ምን የደረሰ ይመስላችኋል? በጣም የሚያሳዝን ነገር፣ ሽንፈት ደረሰባቸው። ጠላቶቻቸው ድል ነሷቸው። ኢያሱና ሌሎቹ መሪዎች ስለዚህ ነገር በሰሙ ጊዜ በጣም አዘኑ። ልብሳቸውን ቀደው ከጠዋት እስከ ማታ ድረስ በቃል ኪዳኑ ታቦት ፊት በእግዚአብሔር ፊት ተደፍተው ዋሉ። ኢያሱም እግዚአብሔርን ኦ እግዚአብሔር ሆይ ይህ ሁሉ ነገር ስለምን ደረሰብን? ጠላቶቻችን በዙሪያችን ያሉት ሁሉ ስለዚህ ነገር ከሰሙ ከእንግዲህ በኋላ ይንቁናል አለው። እግዚአብሔርም ኢያሱን እንዲህ አለው፣ ተነስ። ስለምን በዚህ አይነት ሁኔታ በመሬት ላይ ትዘረራለህ? እስራኤል እኮ በድለዋል። እንዲጠብቁት ከእኔ ጋር ያደረጉትን ኪዳን አፍርሰዋል። መደምሰስ ከሚገባቸው ነገሮች አንዳንድ ነገሮችን ወስደዋል። እነርሱንም ከሰረቁ በኋላ ምንም ነገር እንዳልወሰዱ በመዋሸት ከራሳቸው ንብረት ጋር ደባልቀዋል፣ በድንኳናቸውም ሸሽገዋል አለው። እስራኤላውያን የኢያሪኮን ምድር ለመውረስ በወጡ ጊዜ እግዚአብሔር ካላቸው ነገር ውጭ ከኢያሪኮ ምድር አንድ ነገርን ሰርቆ በድንኳኑ የሸሸገ እግዚአብሔርን የበደለ አንድ ሰው ነበር። ይህም ሰው በዛች ምድር ያገኘው ነገር ልቡን ስለማረከው እንግዲህ የማደርገውን ነገር የሚያይብኝ ማንም ሰው የለም፣ ስለዚህ ወስጄ እሸሽገዋለሁ ሲል አሰበ። ወገኖቼ እግዚአብሔርን ማታለል የሚቻል ይመስላችኋል? ምናልባት አንዳንድ ጊዜ ከትዳር ጓደኞቻችን፣ ከስራ ባልደረቦቻችን፣ ከወንድሞቻችን፣ ከእህቶቻችን፣ ከቤተ ክርስቲያንም ሰዎች አንድን ነገር ደብቀንና ሸሽገን ለወር ለዓመት ልንቆይ እንችላለን። ይሁንና እውነት አትደበቅም፣ ቀንና ጊዜዋን ጠብቃ ትገለጣለች። ከዚህም በላይ ከእግዚአብሔር ልንሰውረውና ልንደብቀው የሚቻለ ምንም ነገር የለም። ምክንያቱም እግዚአብሔር ቃላችንን፣ በልባችን የተሰወረውን ሐሳባችንን ሁሉ ያውቃል።